go. Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ ጉዟችን በሁለት አቅጣጫ ነው። ዛሬ ጉዞ ወደፊት ነው እንጂ ቢባል ልክ ነው፣ ግን ድልድዩ በሁለት በኩል ካስተላለፈ መጓዝ ነው።
እንደዛ ነው። ታዲያ የምንነጋገረው ስለ ሁለትዮሽ የገበያ እድሎች ነው። በዚህ ሳምንት የጀመርነው ጉዳያችን ዛሬ ከዩናይትድ ስቴትስ ኤምባሲ የንግድ ወኪል ታንያ ኮልን ከአዲስ አበባው ኤምባሲ ይዘናል።
ፕሬዚዳንት ኦባማ 4 የንግድ ቢሮዎች እንዲከፈቱ ባዘዙት መሰረት የአዲስ አበባው ቀዳሚ ሆኖ ተከፍቷል።
I had about 250 US companies come through the door and of that 250
ወደ 250 አሜሪካውያን ኩባንያዎች ወደ ኢትዮጵያ እኛ ድረስ መጥተዋል። ከነዚህ መሃል 35 በመቶ የሚሆኑት ኢትዮጵያዊ ትውልድ ያላቸው አሜሪካውያን የንግድ ድርጅቶች ናቸው። ብዙዎቹ አነስተኛና መካከለኛ የንግድ ድርጅቶች ናቸው።
በአንጻሩ ደግሞ ኢትዮጵያውያን ኩባንያዎች በሰፊው የዩናይትድ ስቴትስ ገበያ ለመሳተፍ ይፈልጋሉ። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ውስጥ የሚሳተፉ ድርጅቶችንም ድምጽ ይዘናል።
እንግዲህ በመጀመሪያ ደረጃ የምንልክበትን አገር ገበያ ፍላጎት ማወቅ አለብን። የትኛው ምርት ላይ ነው ተወዳዳሪ መሆን የምችለው? ይህንን እኔ ላመርት የምችለውን ምርት ሌሎች አገሮች አምርተው ገበያ ላይ አምጥተው ከኔ ርካሽ የሚሸጡት ከሆነ የገበያ ጥናት ማድረግ ይጠበቅብኛል።
አቶ ጸጋይ አበበ ከበርካታ ገበሬዎች ጋር በመሆን ለውጭ ገበያ የግብርና ምርት ያቀርባል። የዛሬ የጋቢና እንግዳችን ይሆናል።
በተመሳሳይ ስራ ለመሰማራት ለምትፈልጉ ወጣቶች ደግሞ ጠቃሚ የገበያ እንደዚሁም የተለያዩ መረጃዎችን ይዘናል። አብራችሁን አምሹ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ለምሽቱ አጠር ያሉ ዜናዎች ጽዮን ግርማ ነኝ። የታንዛኒያ ፖሊስ ቁጥራቸው 44 የሚሆኑ የኢትዮጵያ ሕገ ወጥ ፍልሰተኞችን በቁጥጥር ስር መዋሉን አስታወቀ። ፍልሰተኞቹ የተያዙት በሰሜን ምስራቅ የሀገሪቱ ግዛት ታንጋ በመባል በሚጠራ ስፍራ ሲሆን በቁጥጥር በዋሉበት ጊዜም ፍልሰተኞቹ ተጠይቀው እንደተናገሩት ዓላማቸው ወደ ሀገሪቱ ዋና ከተማ ዳሬ ሰላም ማምራት እንደነበር ተናግረዋል። መነሻቸው የኢትዮጵያና የኬንያ ድንበር የሆነችው ሞያሌ እንደነበርና ስራ ለመፈለግ ወደ ታንዛኒያ እንደመጡም ተናግረዋል። አካባቢ ፖሊስ አዛዥ ኮማንደር ሚስኬላይ ሚስዩ ስለ ጉዳዩ ሲናገሩ ፍልሰተኞቹ በተያዙበት ወቅት በሸራ በተሸፈነ የጭነት መኪና ውስጥ እንደነበሩ ተናግረዋል። ወደ ታንዛኒያ በህገ ወጥ መንገድ ገብተዋል ስለተባሉት ኢትዮጵያውያን የታንዛኒያ መንግስት ባለፈው ወር መጨረሻ አካባቢ ወደ ኢትዮጵያ መልሳቸዋለሁ ብሎ መግለጫ ሰጥቶ የነበረ ሲሆን እስካሁን ግን በህገ ወጥ መንገድ ወደ ታንዛኒያ ገብታችኋል የተባሉ ኢትዮጵያውያን አስመልክቶ ወደ ሀገራቸው ኢትዮጵያ መመለስም ሆነ ሌላ እርምጃ መውሰዱን በይፋ ያስታወቀው ነገር የለም። የዚምባብዌ መንግስት በሀገሪቱ የገባውን ረሃብ ለማስታገስ $1.5 ቢሊዮን የሚሆን የዓለም አቀፍ ረድኤት ጠይቋል። የሀገሪቱ ክፍሎች የኤሊኖ የአየር ንብረት ለውጥ ባስከተለው ድርቅ እየተጎዱ ከብቶቻቸው እየሞቱና የሚላስ የሚቀመስ እያጡ መሆኑንም የአካባቢው ሰዎች ለአሜሪካ ድምጽ ተናግረዋል። በናይጄሪያ ዲካዋ በተባለ ስደተኛ ካምፕ ውስጥ 2 አጥፍቶ ጠፊ ሴቶች ባፈነዱት ቦምብ 58 ሰዎች ህይወታቸው አልፏል። ሚኒሶታ ውስጥ ደግሞ መሐመድ ዋርሴማ የተባለ የ21 ዓመት ወጣት አይሲስን ለመቀላቀል ከሚኒሶታ ወደ ሶሪያ ለመጓዝ ለተነሳ የሶማሌ ተወላጅ የገንዘብ እርዳታ አድርጓል በሚል ተከሶ ጥፋተኛ ተብሏል። በዛሬው ዕለትም የፍርድ ውሳኔ ይጠብቀዋል። ፕሬዚዳንት ባራክ ኦባማ በቀጣዩ ሳምንት 10ኛውን የኤዥያ ሀገሮች ጉባኤ በካሊፎርኒያዋ ፓልም ስፕሪንግ ከተማ ያስተናግዳሉ። ከስብሰባው ስለሚጠበቀው ውጤት ግን ከወዲሁ በውል መታወቅ እንዳለበት በጉዳዩ ላይ አስተያየታቸውን እየሰጡ ያሉ ተንታኞች ይናገራሉ። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና VOA, let's cross boundaries together.
የዛሬው የጋቢና ጉዞ የኑሮና የእንጀራ ጉዳይ ነው። ማህበረሰቦች በንግድ ሲቆራኙ ሌሎች ግንኙነቶች ይበለጽጋሉ። በጋራ መኖር፣ በጋራ ማደግ፣ በጋራ ለውጥ ማምጣት የሚሉ ሐሳቦችም በወረቀት ሳይሆን በህልውና ይተሳሰራሉ።
የዓለም ገበያ ወደ 18 ትሪሊየን ዶላር ይጠጋል። በጣም ብዙ ገንዘብ ነው። የዓለም አቀፍ የአገልግሎትና የቁሳቁስ ገበያ ታዲያ እንደ ኢትዮጵያ ላሉ ሀገሮች ለሌሎችም እንዲሁ ወሳኝ የእድገት ዋልታዎች ናቸው።
በዛሬው ዝግጅት የተለያዩ የገበያ መዳረሻዎችን እንመለከታለን። በቅድሚያ ከአዲስ አበባ እንጀምር። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ከአባላቱና አብረውን ከሚሰሩት ገበሬዎች ጋር በመሆን የግብርና ምርቶችን ለውጭ ገበያ በስፋት ያቀርባል። የድርጅቱ መስራችና አሁን አባል አቶ ጸጋይ አበበን ሄኖክ ስለ ስራቸው አነጋግሯቸዋል።
ዋና ስራው የኢትዮጵያን የአበባ አትክልትና ፍራፍሬ ልማት እንዲስፋፋ ከመንግስት ጋር ሆኖ መስራት ነው። በዘርፉ ላይ የሚታዩ ችግሮችን ከሚመለከታቸው አካላት ጋር አቅርቦ መፍታት ነው። እንደዚሁም ደግሞ ዘርፉን በአገር ውስጥም ሆነ በዓለም አቀፍ ደረጃ በሚደረጉ ማንኛቸውም ውይይቶች፣ ኤግዚቢሽኖች፣ ንግድ ትርኢቶች ላይ በመገኘት ዘርፉን መወከል ነው። እንግዲህ በአጠቃላይ ስታየው ለዚህ ዘርፍ ልማት፣ ገበያ እና ገበያ ማስተዋወቅ የመሳሰሉትን ሁሉ ወክሎ ያለ ማህበር ነው።
እንግዲህ አቶ ጸጋዬ፣ ይሄ ዝግጅት ጋቢና ቪኦኤ ነው። ለመቀራረብ ያህል አንተ ብዬ ነው የማነጋገርህ ዛሬ። አትቀየምም አይደለም?
በጣም ደስ ነው የሚለኝ። ትክክልም ነው።
ጋቢና አስቀምጠንህ ለዛውም ባትቀየመን ይሻላል። እሺ፣ ታዲያ ወደ ውጭ ገበያ ነው እንግዲህ የሚቀርቡት ብዙዎቹ። ለሀገር ውስጥ ገበያም ፍጆታ የሚውሉ ምርቶች አሏችሁ?
በአብዛኛው 90% ማለት እንችላለን፣ 95% ማለት እንችላለን የምናመርታቸው ምርቶች ለውጭ ገበያ የሚውሉ ናቸው። በተለይ አበባው 100% ማለት እንችላለን። ያን ደግሞ እንዳንል ትንሽ በጥራት ምክንያት በተለያዩ ምክንያቶች ለውጭ የማናቀርባቸው ለሀገር ውስጥ ገበያ የሚቀርቡ አሉ። አትክልትና ፍራፍሬው ደግሞ እንደዛው ዋና ዓላማችን ለውጭ ሀገር ገበያ ማቅረብ ስለሆነ እሱም ማለት እንችላለን 90% የሚመረተው ለውጭ ገበያ እንደመሆኑ መጠን ያንንም ደግሞ ለውጭ ገበያ የምንልከው ነው እና የእኛ ማህበር አባላትና የማህበራችን ዋና ዓላማውም ደግሞ ኤክስፖርቱ ላይ ወይም ደግሞ የውጭ ንግዱ ላይ የተሰማሩትንና የሚሰማሩትን ድርጅቶችና ግለሰቦች ነው የሚወክለው።
እንግዲህ እንዴት ነው ወደ ውጭ ገበያ እነዚህን አትክልትና ፍራፍሬ እንልካለን? አበባ እንኳ የሚገባ ነው ስትሉ መቼም ቲማቲም በቅርጫት አድርጋችሁ ወይም ደግሞ ሸንኮራ አገዳ በገመድ አስራችሁ እንደማትልኩ ነው የሚገባኝ። እንዴት ነው ለውጭ ገበያ የሚቀርቡት የኢትዮጵያ አትክልትና ፍራፍሬዎች?
የኢትዮጵያ አትክልትና ፍራፍሬዎች በመጀመሪያ ደረጃ በሁለት ነው የምንከፍላቸው። አንደኛው ለአውሮፓና ለመካከለኛው ምስራቅ የምንልካቸው፣ እንደዚሁም ደግሞ ሌሎቹ ኦሪጂናል ማርኬት ወይም ደግሞ የአካባቢው አገሮች ላይ የምንልካቸው እንደነ ጅቡቲ፣ ሶማሌ፣ ሱዳን የመሳሰሉትን ነው። በእነዚህ በሁለቱ ስንከፍላቸው ወደ አውሮፓና መካከለኛው ምስራቅ ገበያዎች የምንልካቸው የአትክልት አይነቶቻችን ለመጥቀስ ያህል ፍሬንች ቢንስ የምንለው አለ፣ ማንጀቱ፣ ሹገር ስናፕ በአማርኛ ስማቸው ስለሌለኝ ነው።
የፎሶሊያ አይነት፣ የአተር አይነቶች
አሉ። ሌሎቹም ደግሞ ለመካከለኛው ምስራቅ የምንልካቸው ደግሞ እንደ ሰላጣ፣ ዝኩኒ ከቲማቲምም የቲማቲም ቸሪ ቲማቲም የምንላቸው ቲትንሾቹ፣ የፈረንጅ ቃሪያ፣ እንደዚሁም የሚያቃጥል የሀገራችን ቃሪያዎች የመሳሰሉት ናቸው እና ወደ አካባቢው ሀገሮች ደግሞ በስፋት ልክ የኛው ሀገር ገበያ ውስጥ እንደሚቀርበው የምናቀርባቸው ሌሎቹ ደግሞ እንደነ ቲማቲም፣ ሽንኩርት፣ ድንች በአነስተኛ አርሶ አደርም ድሬዳዋ አካባቢ እየተመረቱ የሚልኩ የሚላኩት አሉ። ብርቱካን ማንኛቸውንም ብቻ ኢትዮጵያ ውስጥ የምንጠቀማቸው ለጅቡቲም ደግሞ ገበያ የምናቀርባቸው አሉና በአብዛኛው እኛ ማህበር ውስጥ ያሉት አውሮፓና መካከለኛው ምስራቅ አገሮች ላይ ነው ምርቶቻችንን የምናቀርበው። እንግዲህ በሁለት አይነት ነው የምንወስደው። አንደኛው ትኩስ ምርቶች የሚባሉት ናቸው። ሌላዎቹ ደግሞ የተቀነባበሩ ምርቶች ናቸው። የተቀነባበሩ የሚባሉት አሁን አንተም በጠቀስከው የቲማቲም ብልህ ወይም ደግሞ የቲማቲም ጁስ እንደዚሁም ማልማላታ የሚሰሩ አሉ። እኛ በአብዛኛው ለውጭ ገበያ የምናቀርባቸው ትኩስ የሚባሉት፣ ትኩስ ማለት እንግዲህ ፍሬሽ ለማለት ፈልጌ ነው፣ ተቀጥፈው ደንበኛችን በሚፈልገው መልኩ ተደራጅተው በደንበኞቹ ወይ ደግሞ በገበያው ፍላጎት መሰረት እሴት ጨምረን የምንልካቸው ምርቶች አሉ። ለምሳሌ ዛሬ ከኔ እርሻ የተለቀመ የአትክልት ምርት ዛሬ ማታውን ተሰርቶ ቀዝቅዞ ነገ ወደ ገበያው ይሄዳል። ከተለቀመበት ሰዓት ጀምሮ ከ24 እስከ 36 ሰዓት ውስጥ ለገበያው እናቀርበዋለን። ይሄ አንዱ ትልቁ የእኛ የመወዳደሪያ አቅማችን ሆኖ የገበያ አድማሳችንን እያሰፋን ያለንበት ነው።
እንግዲህ አቶ ጸጋዬ እረፍት እናድርግና ተመልሰን የምንወያይባቸው ጉዳዮች አሉ። ይሄ የወጣት ዝግጅት ነው። ስለዚህ ወጣት አድማጮች በተለያዩ አካባቢዎች ጥያቄዎች ይኖሯቸዋል። እነሱም ሊሰሯቸው የሚፈልጉ ከሆነ ወደ ውጭ ገበያ፣ ለሀገር ውስጥ ገበያ እንዴት መምጣት ይችላሉ፣ ማቀነባበር፣ እንደዚሁም ደግሞ የሚጨመሩ እሴቶችም ላይ እንነጋገራለን። አብራችሁን ቆዩ።
Sauraron Gabina VOA.
Shirin Gabina.
Blashangul. Zagabina. Blashangul.
Gabina VOA. ዝግጅታችንን በአጭር ሞገድ በሾርት ዌቭ ማለት ነው 2 በ1558 ኪሎ ሄርስ እንዲሁም በ6080 ታገኙታላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁን እንገኛለን ከ1 ሰዓት እስከ 1 ሰዓት ተኩል። ፕሮግራማችን ይቀጥላል።
ወደ ተከታዩ ዘገባችን እንለፍ። መስታወት የዩናይትድ ስቴትስ እንግዲህ በአፍሪካ
ሀገሮች ትልቁን መዋለ ንዋይ አፍሳሽና አልሚ ሀገር ናት። አብዛኛው መዋለ ንዋይ የሚውለው በመሰረታዊ የትምህርትና ጤና ዘርፍ ላይ ነው።
የንግዱ ግንኙነት እንግዲህ አሁንም ቢሆን በርካታ ስራ የሚጠበቅበት ነው። ይህንም በመረዳት የዩናይትድ ስቴትሱ አምባሳደር ባራክ ኦባማ በተለያዩ የአፍሪካ ሀገሮች የንግድ ቢሮዎች በማቋቋም ላይ ናቸው። ዛሬ ከዩናይትድ ስቴትስ የንግድ ሚኒስቴር አዲስ አበባ በሚገኘው የአሜሪካ ኤምባሲ ታንያ ኮልን አነጋግረናል።
President Obama made a initiative to open up 4 new offices in Africa to increase the US business footprint in Africa. And Ethiopia was one of the 4 offices. It was the first office that was opened.
የዩናይትድ ስቴትስ በአፍሪካ ሀገሮች ትልቁን መዋለ ንዋይ አፍሳሽና አልሚ ሀገር ናት። የሚበዛ በእርዳታና በመሰረታዊ የትምህርትና ጤና ዘርፍ የሚውል ነው።
የዩናይትድ ስቴትስ የንግድ ተቋማት በአፍሪካ ያላቸውን የንግድ ተሳትፎ ለማሳደግ ፕሬዚዳንት ኦባማ 4 የንግድ ቢሮዎች እንደከፈቱ ነው አስቀድመው የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የሚሰጡትን አገልግሎቶች ታንያ ኮል እንዲህ ይዘረዝራሉ።
We bring US companies who are interested in trade and investment and we connect them
በንግድና ኢንቨስትመንት መሰማራት የሚፈልጉ የአሜሪካ ኩባንያዎች ከኢትዮጵያ ባለሀብቶች ጋር እንዲሰሩ እናገናኛቸዋለን። ሁሉም ሰው የሚረዳውና ደግሞ ተደጋግሞ የሚነገር አንድ ሀቅ በአፍሪካ የንግድ ስራ ለመጀመር ወደዚህ መምጣት ያስፈልጋል። ወኪል ወይንም የኢሜል አድራሻ አይደለም፣ በአካል እዚህ መገኘትና አጋር መፈለግ ያሻል።
በአፍሪካ ውስጥ ዩናይትድ ስቴትስ ኩባንያዎች እንዲሳተፉ በኮንግረስና የኦባማ አስተዳደር ከፍተኛ ፍላጎት አለ። እንደዚሁም የህግ ለውጦች፣ የፖሊሲ ለውጦችም እየተከናወኑ ይገኛሉ። ይህንን ፍላጎት ለማርካት የተያዙ የህግና የአሰራር ማሻሻያዎችም አሉ።
There are tremendous opportunities in Africa. Ethiopia is the fastest growing economy in the world.
በአፍሪካ በርካታ የንግድ ስራ እድሎች አሉ። ኢትዮጵያ በዓለም በፍጥነት በማደግ ላይ ያለች ሀገር ናት፣ በአፍሪካም እንዲሁ። ስለዚህ ብዙ የስራ መስኮች አሉ።
እነዚህን የስራ መስኮች ለማሻሻል የውጭ ገበያ እገዛ ማዕከሎችን በመቋቋም ላይ ናቸው።
Export assistance centers are sort of the gatekeepers. They're the first step.
የውጭ ገበያ እገዛ ማዕከሎች የንግድ ግንኙነቶች በር ናቸው። ስራቸውም ኩባንያዎቹ ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው። ከዚያ ለአፍሪካ ገበያ ያዘጋጇቸዋል። አያይዞም ለኢትዮጵያ ገበያ ይዘጋጃሉ። ኢትዮጵያ ውስጥ መስራት ከባድ ነው። ችግሩን ከማጉላት አልፈው በስራ መሰማራት የሚፈልጉ ሁሉ እድሉ ሰፊ መሆኑን ይመለከታሉ። በዚያ መቆየት ይገባቸዋል። አስቀድሞ ግን መዘጋጀት ወሳኝ ነው።
ይህንን ለማሳካት የተቀረጹ መርሃ ግብሮች በርካታዎች ናቸው። ከነዚህም አንዱ
International Buyers Programs
የዓለም አቀፍ ተሳታፊዎች መርሃ ግብር
Making people export ready on both sides, connecting the pipeline.
በሁለቱም በኩል የንግድ ተቋማት ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው አላማው።
በሁለቱም በኩል ሲሉ ታዲያ የዩናይትድ ስቴትስ የንግድ ወኪል ታንያ ኮል አሜሪካውያን ኩባንያዎችን እንዲሁም ኢትዮጵያውያን አጋሮቻቸውና የኢትዮጵያ የንግድ ተቋማትንም ያካትታል። ከዩናይትድ ስቴትስ የሚመጡት ኩባንያዎች ወሳኝ ከሆኑት መካከል በውጭ ሀገር የሚኖሩ ኢትዮጵያውያን አሜሪካውያን ናቸው። በሶስት እጅ አንድ ሶስተኛውን ይሆናል ይላሉ።
ወደ 250 አሜሪካውያን ኩባንያዎች ወደ ኢትዮጵያ እኛ ድረስ መጥተዋል። ከዚህ መሃል 35 ከመቶ የሚሆኑት ኢትዮጵያዊ ትውልድ ያላቸው አሜሪካውያን የንግድ ድርጅቶች ናቸው። ብዙዎቹ አነስተኛና መካከለኛ የንግድ ድርጅቶች ናቸው።
እነዚህ ኩባንያዎች ማለት ኢትዮ አሜሪካውያኑ የሀገሩን ባህልና አሰራር ስለሚያውቁ ወደ ኤምባሲው በመሄድ አንዳንድ ጥቅል መረጃዎችን ማለትም የአዋጭነትና ሕጋዊ ጥናቶችን የመሳሰሉትን መረጃዎች ሊያገኙ ይችላሉ። በኢትዮጵያና በዩናይትድ ስቴትስ መካከል የሁለትዮሽ ንግድ እንዲስፋፋ ግንኙነቱ ሁለቱንም ማህበረሰቦች ተጠቃሚ እንዲያደርግ የተያዙትን እንቅስቃሴዎች ከጥበቡ አሰፋ እንስማ። ጥበቡ በዩናይትድ ስቴትስ ብሌስድ ኮፊ የተባለ ኩባንያ መስርቶ ይሰራል።
እዚህ ያለው የኢትዮጵያ ህብረተሰብ ገበያው ላይ ይንቀሳቀሳል፣ ገበያውን ያውቀዋል፣ ገንዘብም ለማሳተፍ ይችላል። እዚህ ያለው ነጋዴው እዚህ ያለው በኢትዮጵያ ህብረተሰብ ውስጥ ያሉት የንግድ እንቅስቃሴዎች ኢትዮጵያ ካሉት ጋራ ቢተባበሩ ገበያው ላይ ስላሉ ማለት ነው። መልሱ የነዚህ እዚህ ያሉት ኢትዮጵያኖች ሌሎችንም ብትመለከተው እንደዛ ነው። የግሪክ አሜሪካኖችን የገበያ እንቅስቃሴ የግሪክን የገበያ እንቅስቃሴ የሚያሳድጉት የግሪክ አሜሪካኖች አሜሪካ ላይ ያሉት ነው። የጣሊያኖቹም ጣሊያኖቹ ናቸው። የሁሉንም ሀገር ስትመለከተው ምክንያቱም ቅርበት አላቸው ለሀገራቸው። ሶ መነሻ መሆን ያለበት ኢትዮጵያ ያሉት ውስን ነው አቅማቸው፣ እንቅስቃሴያቸውም ውስን ነው። በዚህም መሳተፍ የለባቸውም። ግን ሽርክና ቢፈጥሩ በአንድ ላይ ቢሰሩ ገበያውን አጥንተው ምርቱን ለተጠቃሚ ለማድረስ የሚያስፈልገውን ጥናትና እንቅስቃሴና ገንዘብ ቢያፈሱ ለውጡ እዛ ላይ ነው ሊመጣ የሚችለው።
ዩናይትድ ስቴትስ ከአፍሪካ ያላትን የንግድና ምጣኔ ሀብት ግንኙነት ለማጠናከር በሰፊው ትፈልጋለች። ኢትዮጵያም እንዲሁ። በተለይ በፍጥነት በማደግ ላይ ያሉ እንደ ኢትዮጵያ ያሉ ሀገሮች ደግሞ የውጭ መዋለ ንዋይም በመሳብ ላይ ይገኛሉ። ሆኖም ፈተናዎቹ ገና ከጅምሩ በርካታ መሆናቸውን ነው ባለሙያዎች የሚያስረዱት። ከቴክኖሎጂ አንስቶ ማለትም የስልክና ኢንተርኔት አገልግሎት ደካማነት፣ የአሰራር ብቃትና ቅልጥፍና ብዙ ስራዎች የሚያስፈልጋቸው ናቸው። የዩናይትድ ስቴትሷ የንግድ ቢሮ ባለሙያ ታንያ ኮል ለኢትዮጵያ መንግስት በተደጋጋሚ የሚተላለፈውን መልእክት ሲያብራሩ
This is the messaging. Liberate these service sectors because
የአገልግሎት ዘርፉ ከመንግስት ቁጥጥር ነጻ ሆኖ የግል ዘርፍ ተሳትፎ ይኖርበት የሚል መልእክት ነው።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diri Dhabe, hello Shini. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የምትከታተሉት ጋቢና ቪኦኤ ነው። ስርጭቶቻችንን ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በአጭር ሞገድ በተለይ ሾርት ዌቭ 2 ላይ በ15580 ኪሎ ሄርትስ እንዲሁም በ6080 ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። ዜማን ጋብዛቸው መስታወታ
እንጋብዘው ማለት
አረፍ እንበል እስኪ።
የጽዮን ምርጫ ነው። ነጀማ ተመስገን ገብረ እግዚአብሔር
Nay jama, nay jama, nay jama, nay jama,
ጀማ ተመስገን ገብረ እግዚአብሔርን ነበር የሰማነው። እዚህ እንደውም ያስነካ ነው ነበር
የንግድ ከራማ እየጠራ ነው።
አይ ከራማ ምንም እንኳን ይቅርብኝ ነው።
ታዲያ እንግዲህ አስቀድመን ወደ ጀመርነው ውይይት እንለፍ።
አዎ እንለፍ። ወደ ጀመርነው ውይይት ስንመለስ ስራ ለመስራት የምትፈልጉ ወጣቶች በተለይ በግብርና የውጭ ገበያ አንዳንድ ተጠቃሚ መረጃዎችን እንስጣችሁ።
እንግዲህ አስቀድመን አሰምተናችኋል። የኢትዮጵያ አበባ ተክልትና ፍራፍሬ አምራች ላኪዎች ማህበር ከአባላቱና አብረው ከሚሰሩ በርካታ ገበሬዎች ጋር በመሆን የግብርና ምርቶችን ለውጭ ገበያ በስፋት የሚያቀርብ ነው። ድርጅቱን መስርተዋል። አሁን በአባልነት የሚሳተፉት አቶ ጸጋዬ አበበ እንዲያውም አንተ ነው ስንላቸው የነበረው ክብርም ዞሮ መጣ።
አዎ ያው አንተ በሉን ብለዋል። እኛ ለማክበር አንተ
ለማክበር እየጣርን ነው፣ ለመቅረብ ደግሞ አንተም እያልን ነው።
አንተን በለው እንግዲህ በመቅረብ።
አሁን የምንወያየው በስራ ለመሰማራት የሚፈልጉ ወጣቶች በተለይ እሴት የተጨመረባቸው ምርቶቻቸውን እንዴት ለውጭ ገበያ ማቅረብ ይችላሉ የሚለውን ከራሱ ልምድ ነው የሚገልጽልን። ንስማ አቶ ጸጋዬ፣ አንድ ወጣት ለምሳሌ ማንጎ በስፋት ያለበት አካባቢ ያለች ወጣት በዚህ የወጪ ገበያ ውስጥ አቀነባብሮም ሆነ በቀጥታ ለመላክ የሚፈልጉ ቢሆን ምንድን ናቸው ማወቅ ያለባቸው መረጃዎች?
እንግዲህ በመጀመሪያ ደረጃ የምንልክበትን አገር ገበያ ፍላጎት ማወቅ አለብን። እኔ ስነሳል አውሮፓ ነው ለማከለኛው ምስራቅ ነው ወይስ ለአፍሪካ ጎረቤት ሀገሮቻችን ነው የሚለውን ይዤ ነው መነሳት ያለብኝ። ያንን ይዤ ስነሳ የትኛው ምርት ላይ ነው ተወዳዳሪ መሆን የምችለው? ይሄንን እኔ ላመርት የምችለውን ምርት ሌሎች ሀገሮች አምርተው ገበያ ላይ አምጥተው ከኔ ርካሽ የሚሸጡት ከሆነ የገበያ ጥናት ማድረግ ይጠበቅብኛል። ለምን?
እንዴት ነው ግን የሚደረገው? ለማቋረጥ ሳይሆን ይገልጹታል። እንዴት ነው የገበያ ጥናት የሚደረገው? ለምሳሌ ገጠር አካባቢ ያለ አንድ ወጣት ያለች አንዲት ወጣት ብትሆን ማንጎ አለ፣ እንዴት ሊቀነባበር ውጭ ገበያ ሊቀርብ እንደሚችል እውቀቱ አለ፣ ግን ወደዛ ለመሄድ አቅም ባይኖራቸው እንዴት ማወቅ ይችላሉ?
እንግዲህ በሁለት መንገድ ማወቅ ይችላሉ። አንደኛ በዚህ ዘርፍ ላይ የተሰማሩ ባለሀብቶችን ቀርቦ ከእናንተ ጋር ምርቴ ወደ ውጭ የሚሄድበት ገበያ አለ ወይ? ወይ ደግሞ እናንተ እየረዳችሁኝ ቴክኒካል ድጋፎች እየሰጣችሁኝ አምርቼ የእናንተ የኮንትራት አምራች። አንደኛው በዚህ መነጋገር። ሁለተኛ ደግሞ በዚህ ዘርፍ ላይ ይህን ዘርፍ ለመደገፍ የተቋቋሙ የእኛ ማህበር አይነት የሆርቲካልቸር ልማት ኤጀንሲ አይነት የግብርና ሚኒስቴር መዋቅሮች ወይም ደግሞ የክልል ግብርና መዋቅሮች አሉ። ፍላጎቱን ወደዛ ይገልጹና እነዛ በዚህ ዘርፍ ሊሰማሩ የፈለጉ ሰዎች በስራው ላይ ከተሰማሩ ሰዎች ጋር የሚገናኙበት ወይም ደግሞ ድጋፍ የሚሰጡ መስሪያ ቤቶች ጋር እንዲገናኙ የሆኑና ውይይት ይጀመራል። እኔ ማንጎ ላመርት እፈልጋለሁ ሲል አንድ ሰው መጀመሪያ ማንጎ የሚመረትበት የአየር ንብረት፣ የአፈር አይነት፣ በመስኖ ከሆነ የመስኖ ውሃ አለ ወይ ብሎ እነዚህን ቅድመ ሁኔታዎች በሱ በኩል የቤት ስራውን ይሰራና ወደሚቀጥለው ደረጃ ቅድም እንዳልኩት አብረው ሊሰሩ ወደሚችሉ ድርጅቶች ወይ ደግሞ ግለሰቦች ይመጣል።
እሱ እንግዲህ የመጀመሪያው ምዕራፍ ይሆንና ቀጣዩ ምዕራፍ ደግሞ የሚሆነው የገበያ ድርሻን ማስፋት ነው። በተለይ የአንድ የግብርና ምርትን አጠቃላይ የሆነ መጨረሻ ላይ ለዛ ምርት የሚከፈልበት ዋጋ ላይ በመቶኛ ሲሰላ የተሻለ ገቢን ማግኘት ይፈልጋል ማንም የንግድ ተቋም። እርሶም በርካታ የንግድ ተቋሞች ስላሉት ከመጨረሻው ዋጋ የቻሉትን ያህል ማግኘት ይፈልጋሉ። ስለዚህ ይህን ለማድረግ ደግሞ እሴቶች መጨመር ያስፈልጋል፣ የውጭ ገበያን ማጥናት ያስፈልጋል፣ እንዴት ወደ ውጭ ሀገር እንደሚሄድ አገሮቹ በሙሉ ያላቸው መሟላት ያለባቸው መስፈርቶች አሉ።
ሄኖክ ምን ይመስልሃል? ሁልጊዜ ተወዳድረን ልናሸንፍበት የምንችለውን የምርት አይነት መምረጥ አለብን። በግለሰብ ደረጃም ሆነ ብዙዎች ደግሞ በአንድ አካባቢ ያለ ነው አንድ አይነት ምርትን አምርተን መጠናችንን ጨምረን ጥራታችንን ጨምረን በጋራ ለአንድ ገበያ ስናቀርብና እኔ ብቻዬን አንድ ምርት አምርቼ ለገበያ ሳቀርብ የገዢዎችን ትኩረት የምንስብበት ሁኔታ መኖር አለበት። ገዢዎች ሁልጊዜ ጥራት ያለው ምርት ብዛት ሲኖረውና ቀጣይነት ያለ አቅርቦት ሲኖር ነው።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
አድማጮቻችን አንዳንድ ሐሳቦችን ከፈለጋችሁ በድረገጻችን አዲስ አይዲያስ የሚል ዌብሳይት ላይ ያቀረብነውን ዘገባ ተመልከቱና የንግድ ሐሳቦቻችሁን እዛ ላይ ለመዋለ ንዋይ ለሚያፈሱ ሰዎች ማቅረብ ትችላላችሁ። የምሽቱ ዝግጅት ተጠናቋል። አትቪዋ አማሪክ ላይ በፌስቡክ አስተያየቶቻችሁን አድርሱን።
እንግዲህ በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ጽዮን ግርማ ዝግጅታችንን መርታለች። ስላደመጣችሁን እናመሰግናለን። መልካም ምሽት።
This program has come to you from the Voice of America, Washington.